የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ህዳር 16 2012 ዓ.ም ተመረተ ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
ትውልደ ኢትዮጵያዊ ዲዛይነርና የንግድ ሰው እንግዳ ይዘናል።
ስሜ አባይ ሾልስ ይባላል። የዛፍ መስራች ነኝ።
እዚህ ዋሽንግተን ዲሲ ውስጥ የውቅና ሽልማት ተቀብላለች። አብራት ታመሻለች።
ከተስፋ ማህበረሰብ አቀፍ ቱሪዝም ተቋም ስለ ስራቸው የሚነግሩን ሌላም እንግዳ አለ።
በምግብ ማብሰልና በመንገድ መሪነት ነው ወጣቶች የሚጠቀሙትና በእነዚህ ደረጃ ስናየው ከ2000 በላይ ወጣቶች ተጠቃሚ ናቸው።
የተቋሙ የማስጎብኘትና የጎብኚዎች ቅበላ ዘርፍ አስተባባሪ የሆነው ግርማቸው አለባቸው ናቸው። ይዘናቸውን እንመለሳለን። የእናንተ ማስተያየት አለን።
ሰብን በነጻነት መግለጽ ማለት ያለማንኛውም ተጽዕኖ ወይም ግፊት ያመንበትንና እንከተለዋለን የምንለው የራሳችንን አመለካከትና እምነታችንን ማንጸባረቅ ማለት ነው።
እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና
ኤደን ገረመው አብረናችሁ እንሆናለን። በቅድሚያ ግን አጫጭር ዜናዎች እናስደምጣችሁ። ከዜናዎቹ ጋር ተመልሰን ወደ እናንተ መጥተናል። የሶማሌ ክልል ገዢ ፓርቲ ሶዴፓ ስራ አስፈጻሚ ዛሬ ባካሄደው አስቸኳይ ጉባኤ የብልጽግና ፓርቲን ለመቀላቀል ወሰነ። ኢህአዴግ በቅርቡ አንድ ሀገራዊ ፓርቲ ለመሆን መወሰኑና አጋር ፓርቲዎችም አባል እንዲሆኑ መወሰኑ ይታወሳል። የሀረሪ ብሔራዊ ሊግም በውህደቱ አጀንዳ ዙሪያ በአሁኑ ሰዓት እየመከረበት ነው ተብሏል። በፓርቲው ምክትል ሊቀመንበርና አቶ ሙስጠፌ መሐመድ ሰብሳቢነት በአዲሱ የብልጽግና ፓርቲ የፖለቲካ ፕሮግራምና መተዳደሪያ ደንብ ላይ በተካሄደው የሶዴፓ ስራ አስፈጻሚ ኮሚቴ ስብሰባ የውህደት ሀሳቡን በሙሉ ድምጽ መቀበሉን ፓርቲው አስታውቋል።
አድማጮች፣ የዚህን ዘገባ ዝርዝር ከዜና በኋላ በሚኖረን ጊዜ እናስደምጣችኋለን። ተከታዩ ዜናችን አህጉረ አፍሪካ ውስጥ ሲካሄድ የመጀመሪያ የሆነው የጾታ እኩልነት ላይ የሚያተኩረው ግሎባል ጀንደር ሰሚት ትላንት ሰኞ ሩዋንዳ ዋና ከተማ ኪጋሊ ላይ ተከፍቷል። የአፍሪካ ልማት ባንክ ከሩዋንዳ መንግስትና ከሌሎችም አህጉርና ዓለም አቀፍ ድርጅቶች ጋር በመተባበር ባዘጋጀው የሶስት ቀናት ጉባኤ መክፈቻ ላይ የኢትዮጵያ ፕሬዚዳንት ሳህለ ወርቅ ዘውዴ የጾታ እኩልነትን እውን ማድረግ የሁሉም ሰው ኃላፊነት እንደሆነ አሳስበዋል። ኢትዮጵያ ባለፈው የአንድ ዓመት ተኩል ጊዜ ሴቶችን በማብቃት ረገድ ያስመዘገበችው ክንዋኔ የፖለቲካ ፈቃደኝነት ካለ ተአምር ሊሰራ እንደማይችል አሳይቷል ብለዋል።
የዋይት ሀውስ ቤተ መንግስት አማካሪ የነበሩት ዶናልድ መኬገን በፕሬዚዳንት ዶናልድ ትራምፕ ላይ ክስ ለመመስረት ይቻል እንደሆነ በሚካሄደው ምርመራ ከተወካዮች ምክር ቤት የቀረበላቸውን መጥሪያ አክብረው እንዲገኙ አንድ የዩናይትድ ስቴትስ ፌዴራል ዳኛ ትላንት ማታ በይኗል። ፕሬዚዳንት መኬገንም ሆነ ሌሎች የቀድሞውና የወቅቱ የዋይት ሀውስ ባለስልጣኖች ቃላቸውን እንዳይሰጡ የማገድ ስልጣን የላቸውም ብለዋል ዳኛ ኬታንጂ ብራውን ጃክሰን። የትራምፕ አስተዳደር የጃክሰንን ብይን ይግባኝ ለማለት አቅዷል። መኬገን በይግባኙ ምክንያት ጊዜያዊ እገዳ ካልተደረገባቸው በስተቀር ከተወካዮች ምክር ቤት የቀረበላቸውን መጥሪያ እንደሚያከብሩ መግለጻቸውን ጠበቃቸው ተናግረዋል። በምክር ቤቱ አባላት ፊት ቀርበው ቃላቸውን ከመስጠት ከተቆጠቡት ባለስልጣናቶች መካከል የውጭ ጉዳይ ሚኒስቴር ማይክ ፖምፔዮ፣ የቀድሞ የብሔራዊ ጸጥታ አማካሪ ጆን ቦልተን እና ተጠባባቂ የዋይት ሀውስ ጽህፈት ቤት ኃላፊ ሚክ መልቫኒ ይገኙባቸዋል።
ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትላንት በፔንታገን ማለትም በመከላከያው ሚኒስቴር ስለተደረገው የአመራር ለውጥ ሌላ እርስ በርሱ የሚቃረን ትርክት አሰምተዋል። ኢራቅ ውስጥ እስላማዊ መንግስት ነኝ በሚለው ቡድን ላይ ውጊያ ይካሄድበት በነበረበት ወቅት የወታደራዊ ምግባርን የሚጻረር ተግባር ፈጽመዋል ተብሎ የተከሰሱት የኔቪ ሲል ባልደረባን በመደገፍ ስለወሰዱት እርምጃዎች ተከላክለዋል። የተከሳሹ ኔቪ ሲል ኤድዋርድ ጋሊገር ጉዳይ በቦርድ እንዲሰማ ተይዞ የነበረውን እቅድ የመከላከያ ሚኒስቴር ማርክ ኤስፐር እንዲሰርዙት ባለፈው እሁድ ማዘዛቸውን ፕሬዚዳንቱ ተከላክለዋል። ከሁለት ዓመታት በፊት በኢራቅ በነበሩባቸው ወቅት የቆሰለ እስላማዊ መንግስት ነኝ የሚለው አሸባሪ ቡድን ተዋጊን ገድለዋል በሚል ክስ ጋሌገር በወታደራዊ ችሎት ፊት ቀርበው በነጻ ተለቀዋል። ነገር ግን ከእድሜ በታች ሆነው ተዋጊ አስክሬን ጋር ፎቶግራፍ ተነስተዋል በሚለው ክስ ጥፋተኛ ናቸው ተብለው ስልጣናቸው ተቀንሷል። ፕሬዚዳንት ትራምፕ ታዲያ ጣልቃ ገብተው ስልጣናቸውን ደሞዛቸው እንዲመለስላቸው አዘዋል። በመከላከያው ሚኒስቴርና አንዳንድ የባህር ኃይል ባለስልጣኖች ግን ተከሳሹ አሁንም ቢሆን በባህር ኃይል ቦርድ ፊት መቅረብ አለባቸው ይላሉ።
ሆንግ ኮንግ ውስጥ ባለፈው እህድ በተካሄደው ምርጫ ተቃዋሚ ወገን 90% የምክር ቤቱን መቀመጫ ማግኘቱ የሚታወስ ነው። የከተማይቱ መሪ ኬሪ ላም ታዲያ በአስተዳደራቸውና በዲሞክራሲ ደጋፊዎቹ ተቃውሞ በነበራቸው አያያዝ ላይ አለመርካትን የሚያንጸባርቅ ሊሆን ይችላል ብለዋል። ላም አያይዘውም መራጮች በአስተዳደር ጉድለት ላይ ያላቸውን አመለካከት ገልጸዋል ካሉ በኋላ ኃይል አዘል የተቃውሞ ሰልፍ እንዲያበቃም ጥሪ አቅርበዋል። የተቃውሞ መንስኤ በሆኑት ጉዳዮች ላይ ህዝባዊ ውይይት እንዲካሄድ በድጋሚ ጥሪ አድርገዋል። ተጨባጭ የሆነ የማስተካከል እቅድ ግን አላቀረቡም። ባለፈው እሁድ በተካሄደው ምርጫ የዴሞክራሲ ደጋፊ ወገን ከ18 የወረዳ ካውንስሎች 17ቱን ጨብጧል። በፊት ግን ምንም አልነበረውም። ይህም በቤጂንግ አያያዝ ላይ ያለውን ተቃውሞ ያመላክታል ተብሏል። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሬ ጋቢና ቪኦኤ ፕሮግራሞች ጋር አብራችሁን አምሹ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ቀዳሚው የዕለቱን ርዕሳችን እናስደምጣችሁ።
በቀዳሚነት የያዝነው የፖለቲካ ጉዳይ ወደ ሶማሌ ክልል ነው የሚወስድን። የሶማሌ ክልል ገዢ ፓርቲ ሶጌፓ ስራ አስፈጻሚ ዛሬ ባካሄደው አስቸኳይ ጉባኤ የብልጽግና ፓርቲን ለመቀላቀል ወስኗል። አዲስ ቸኮል ዘግባለሁ።
በፓርቲው ምክትል ሊቀመንበር አቶ ሙስጠፌ መሐመድ ሰብሳቢነት በአዲሱ የብልጽግና ፓርቲ የፖለቲካ ፕሮግራምና መተዳደሪያ ደንብ ላይ በተካሄደው የሶዴፓ ስራ አስፈጻሚ ኮሚቴ ስብሰባ የውህደት ሀሳቡን በሙሉ ድምፅ መቀበሉን ፓርቲው አስታወቀ። የፓርቲው ማዕከላዊ ኮሚቴ አባልና የሶዴፓ ጽህፈት ቤት ኃላፊ አቶ መሐመድ ሻሌ የውህደት ሀሳቡን ስለተቀበሉበት ምክንያት ለጋዜጠኞች በሰጡት መግለጫ እንዲህ ብለዋል።
የአዲሱ ውህድ ፓርቲ የፌዴሪ ህገ መንግስትን የብሔር ብሔረሰቦችን መብት የሚያጠናክር መሆን መላሉበት ኤቭን የሚደራጀውን ፖለቲካ ፕሮግራሙን መተራ ደንቡን የብሔር ብሔረሰቦችና የራስን በራስ የማስተዳደርና የራስን ራስን ብድር መወሰን የሚለው መብት ማያሻማ መሆኑን ማረጋገጥ፣ የሶማሊኛ ቋንቋ የፓርቲው ቋንቋ የሚሰራበት ቋንቋ ሶማሊኛ ቋንቋ እንደሆን እንደውም በሀገር አቀፍ ደረጃ ፓርቲው ሶማሊኛ ቋንቋውን የሚሰራበት ቋንቋዎችን አንዱ እንዲያደርግ፣ የነበረው የሶዴፓ አደረጃጀት እንዳይፈርስና አዲሱ ውህድ ፓርቲ እንደሚቀላቀል የህዝብ የውክልና ጉዳይም ጥያቄም ነበር። ይህ ሁሉ መሰረት በማድረግ የፓርቲው ፖለቲካ ፕሮግራም ደግሞ የህዝቡን አኗኗር ዘይቤ ያገናዘበ መሆን አለበት፣ አካታች የፖለቲካ የዲሞክራሲና የኢኮኖሚ እና የልማት መሆን አለበት የሚል ከሚል አኳያ ነው። በተለይ ወደ ኋላ የቀሩ አካባቢዎችና አርብቶ አደር አካባቢን ያገናዘበ መሆን አለበት የሚል መስፈርቶችም አስቀምጦ ነበር። በዚህ መሰረት መስፈርቶቹ ተካቷል ወይ የሚል ውይይት ነው የተደረገው። ባደረግነው ጥልቅ ውይይት አጠቃላይ የፓርቲውም አንደኛ የሶሻል ቤዙን ምታገላቸው ጀምሮ ከዚህ በፊት ውግና ነበር፣ የአርሶ አደር ነበር አብዮታዊ ዲሞክራሲም። አሁን በአዲሱ ውህድ ፓርቲ የአርብቶ አደርን እንደምታገል በትክክል አስቀምጠዋል። ፓርቲው የኢትዮጵያ ፌዴራላዊ ስርዓትን ይበልጥ ሊያጠናክርና ትክክለኛ ፌዴራሊዝም እንዲሰፍርን እንደምታገል በግልጽ አስቀምጠዋል። ሌሎች የሚነሱ ጥያቄዎችን በህገ መንግስትም ዙሪያ በህገ ስታዊ በኩል ብቻ እንደሚፈቱ በግልጽ አስቀምጠዋል። ስለዚህ የራስን በራስ እድል የመወሰን የማስተዳደር በቋንቋ መማር ለሃይማኖት ነጻነት ማግኘት በራስ ባህልና ማንነት መኩራት የሚለውን ነገር የህገ መንግስታዊ መብቶችን ይበልጥ እንደሚያጠናክር በግልጽ ተቀምጧል። የፓርቲ መሪዎቹና እሴቶቹም ስናይ ደግሞ አካታች የአርብቶ አደርን ህይወት ያገናዘበ በስፔሲፊካሊ ኮምፕሬሄንሲቭ ዲቨሎፕመንትና ኢንተግሬትድ ዲቨሎፕመንት ለሚያካሄድ በግልጽ ተቀምጧል። በዲሞክራሲ አካባቢ ስታይ ደግሞ በተባበረ ድምፅም በአብላጫም ድምፅም እንደሚጠቀም ፓርቲ አስቀምጧል። የስብጥር ውክልናና አናሳ ቁጥር ያላቸውና ብሔሮችም ኮንሲደር እንደሚያደርግ በውሳኔ አሰጣጥ፣ በሶሻል ልማት በኩልም ሁሉም ነገር ያካትትና ሙሉ ህዝብን ያገናዘበ መሆኑን ተወያይተንበታል። መተዳደሙን ብናይ ከስያሜው አንካል ስታይ በፊት የነበሩ አንዳንድ ውዝግቦችም ተፍቶ የሶማሌ ክልል የፈርስት ፓርቲ ቅርንጫፍ የፈርስት ፓርቲ ፓርቲ ቢሮ እንደሚሆን አጠቃላይ አደረጃጀቱም ለዚህ አባል እንደሚሆን በክልል ደረጃ ደግሞ አስተባባሪ ኮሚቴና የተለያዩ ኮንፈረንሶችና የተለያዩ ፓርቲ መዋቅሮች እንደሚኖሩ በክልል ምደቦችም በክልሉ አስተባባሪ ኮሚቴ እንደሚፈጸም በግልጽ አስቀምጧል። ስለዚህ ከዚህ ሰፊ ውይይት በኋላ የሶዴፓ ስራ አስፈጻሚ ይሄን ያስቀመጠው መስፈርቶቹን ያማከለና ያካተ ስለሆነ ውህደቱን በሙሉ ድምፅ አጽድቋል።
በነገው ዕለት የስራ አስፈጻሚ ውሳኔ ለፓርቲ ማዕከላዊ ኮሚቴና ጠቅላላ ጉባኤ ቀርቦ የመጨረሻ ውሳኔ ይተላለፍበታል ተብሎ ይጠበቃል። በተያያዘም የሐረሪ ብሔራዊ ሊግ ከትላንትና ጀምሮ በብልጽግና ፓርቲ ፕሮግራሞችና የውህደት አጀንዳ ላይ እየመከረ ይገኛል። የውህደት ሐሳቡ ላይም ዛሬ ምሽት ወይም እስከ ነገ ድረስ ውሳኔ ላይ እንደሚደርሱ በጉባኤው ተሳታፊ የሆኑ አመራር ለቪዮ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባውን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። ከኢትዮጵያ አስጎብኚዎች ማህበር የተገኘ መረጃ እንደሚያሳየው ኢትዮጵያ ውስጥ ከ200 በላይ ግለሰባዊና ድርጅታዊ አቋም ያላቸው አስጎብኚ ድርጅቶችና የጉዞ ወኪሎች ይገኛሉ። ከነዚህ መካከል አንዱ የሆነው ተስፋ ማህበረሰብ አቀፍ ቱሪዝም ተቋም የጉብኝት ሂደቶችን አበይት ክፍሎች መስህቦች በሚገኙባቸው አካባቢዎች በሚኖሩ የማህበረሰብ አባላት እንዲከናወን በማድረግ ረገድ ፈርቀዳጅ ሆኖ ይመደባል። ከተቋሙ የማስጎብኘትና የጉብኝት ቅበላ ዘርፍ አስተባባሪ የሆነው አቶ ግርማቸው አለባቸው እንደሚሉት በሺዎች የሚቆጠሩ የማህበረሰብ አባላት በቀጥታም ሆነ በተዘዋዋሪ ከዚህ አሰራር እየተጠቀሙ ነው። ሀብታሙ ስዩም ዝርዝሩን እንደዚህ ያሰማናል።
ያደጋችሁበት ሜዳ፣ ተራራ፣ ሸንተረር፣ ደስታና ሀዘን የተጋራችሁበት የአብሮነት ትዕይንት እኖርንበት የተለመደ ህይወት መልክ ነው። ሀገር አቆራርጠው የኢትዮጵያን ምድር ለሚረግጡ ግን ገንዘብ ከፍለው ለማየት የሚመኙት ማራኪ የአይንም የልብም መስህብ ነው።
እናሳየው እንዳልኩህ የህዝቡን አኗኗር እንግዲህ አኗኗር ሲባል እንዴት ያርሳሉ፣ እንዴት ያጭዳሉ፣ እንዴት ይወቃሉ፣ እንዴት ይመገባሉ፣ እንዴት የተለያዩ ነገሮችን እንዴት ሴሌብሬት ያደርጋሉ። ለምሳሌ ለቅሶም ሊሆን ይችላል፣ ሰርግም ሊሆን ይችላል፣ የተለያዩ ጽዋዎች፣ ማህበራት፣ ማህበር ምናምን ሊሆን ይችላል። እነሱን ሁሉ ያካተተ ጉብኝት ነው።
ይህን ተፈጥሯዊና ትውፊታዊ ማህበረሰባዊ ሀብት ለጎብኚዎች አጋርቶ መልሶ ማህበረሰብን ለመጥቀም ያቅደው ተስፋ ማህበረሰብ አቀፍ ቱሪዝም ተቋም ከተመሰረተ 10 ዓመት ደፍኗል።
የመጀመሪያ ሳይታችንም መኳት ማርያም ትባላለች። በዚህ በመቄት አቅጣጫ በዚህ በሰሜን ወሎ ዞን ያው አውሮፓውያኖቹ እንግዲህ እንደምታውቀው ከኢንዱስትሪያል ሪቮሉሽን ከመምጣቱ በፊት ሊኖሩ የነበሩትን የአኗኗር ዘይቤ አሁን እኛ አካባቢ ብቻ ስለሆነ ያለው እና ደግሞ የነበሩ ተራራዎችን በውስጡ ያሉትን ደግሞ እጽዋትና እንስሳቶችን እነዛን በመጠቀም ቱሪዝሙ ወደ ህብረተሰቡ ዘልቆ እንዲገባ ማድረግ ነው።
ግርማ አለባቸው ተወልዶ ያደገው በዓመት ውስጥ በብዙ ሺዎች የሚቆጠሩ ጎብኚዎች በሚጎርፉባት ላሊበላ ነው። የበዛው የጎብኚዎች ፍሰትን ያክል ማህበረሰቡ በቀጥታ ያለመጠቀሙ ነገር ያሳሰበው ይመስላል ግርማ። ለዛም ነው በህግ ትምህርት ከተመረቀ በኋላ ወደ ተቋሙ ለመቀላቀል የወሰነው። ግርማ ዛሬ የተቋሙ የማስጎብኘትና የጎብኚዎች ቅበላ ዘርፍ ኃላፊ ነው። እሱ እንደሚለው የተቋሙ አበይት ስራዎች የሚከናወኑት የአይን መስህቦች አካባቢ በሚኖሩ የማህበረሰብ አባላት ነው።
የህብረተሰብ ጋር የሚመሳሰል ሎጆች ተሰሩ፣ ወይም የእንግዳ ማረፊያዎች ማለት ነው። እነዚያ የእንግዳ ማረፊያዎች ከተሰሩ በኋላ ለዛች ቦታ ቅርብ የሆኑ በአንድ ቅሬ የተደራጁ ማህበረሰብ አባል ይሆናሉ። እስከ 400 እስከ 200 እንደየሁኔታው ሃውስሆልዶች ወይም የቤተሰብ ዋና መሪዎች ባልና ሚስት በሚባል ደረጃ አባል ይሆናሉ። ሎጁን እራሳቸውን የሚያስተዳድሩት ሊቀመንበር ይመርጣሉ፣ ገንዘብ ያዥ ይመርጣሉ። ከዛ በኋላ ግን ምንድነው የሚደረገው? መንገድ መሪ የሚባል አለ። ወጣቶቹ በተራ በተራ እንዲሰሩ ይደረጋሉ። ምግብ አብሳይም በዛ ስልጠና ይሰጥና ምግብ የሚያበስሉም እንደዚህ ወጣት ሴቶች እንደዚህ አስር የተሻለ ለፈረንጂ ትንሽ ቀረብ ያለ አመጋገብ ስነስርዓት የሚያቀርቡ ይመረጡና ወጣቶች ይደራጁና እዛ ይገባሉ። ከዛ ምንድን ነው የሚሆነው? እንደዛ ካደራጀን በኋላ እንዳልኩ ዋና ማደሪያ ቦታ ነው ይሄ። ከዛ ቀጥሎ ደግሞ ከአንዱ ማደሪያ ቦታ ወደ አንዱ ማደሪያ ቦታ ስትሄድ መሀል ላይ የምሳ መብላ የሚባል አለ። ምንጊዜም የኢትዮጵያውያን ምግብ የሚቀርብበት በየአይነቱ የሚባለው ምግብ የሚቀርብበት ማለት ነው። እነዚህ ላይም ደግሞ ሴቶች ብቻ ይደራጃሉ። ሴቶች ምግብ ማፍያ ቦታ ላይ ሴቶች ብቻ 35-40 ሴቶች ሊሆኑ ይችላሉ። ይደራጁና እዛ ምግብ ያቀርባሉ።
በዋነኝነት በአማራ ክልል ሰሜን ወሎ አካባቢና በትግራይ ክልል በተለይም የምስራቅ ትግራይ አካባቢ ነዋሪዎች ጋር በትብብር የሚሰራው ተቋሙ የሚያገኘውን ገቢ 60% ለማህበረሰቡ መልሶ እንደሚያስረክብ ግርማ ነግሮናል። በእስካሁኑ የሥራ ዘመኑ ለወጣቶች ብሎም ለመላው ነዋሪዎች ቀጥተኛና ተዘዋዋሪ ጥቅም እንዳመጣም ሰምተናል።
ትምህርት ቤት ያሰሩ አሉ፣ ለትምህርት ቤት ግብዓት የሚሰጡ አሉ፣ አንዳንዶቹ ደግሞ ኢኮኖሚክ ላይ ወፍጮ ያስተከሏሉ ከዚህ ከሚያገኙት ገቢ ማለት ነው። እዚህ ማህበረሰብ አቀፍ ቱሪዝም አስጎብኚዎች እዚህ ወደ 40 እየደረስ የወጡም እንደገና አዲስ ያስገባል። አሁን 16 አለ። ከዛ ውጭ በእኛ በዚህ በላስታ ደረጃ ነው የምነግርህ በሶስት በአራት ወረዳዎች 11 መዳረሻ ቦታዎች ዋና የማደሪያ ቦታዎች አሉ፣ 6 የምሳ ቦታዎች አሉ። እንግዲህ በእነዚህ አጠቃላይ ህብረተሰቡ ወደ 10,000 ህዝብ ተጠቃሚ ነው። በወጣቶች ደረጃ ግን ቀደም የሚሰሩት ያልኩ በምግብ ማብሰልና በመንገድ መሪነት ነው ወጣቶች የሚጠቀሙትና በእነዚህ ደረጃ ስናየው ከ2,000 በላይ ወጣቶች ተጠቃሚ ናቸው።
ኢትዮጵያ ውስጥ አሁንም የሚፈጠሩ ግጭቶች ጎብኚዎችን ማሸሻቸው እውነት መሆኑን የሚናገረው የተስፋ ማህበረሰብ አቀፍ ቱሪዝም የማስጎብኘትና የጎብኚዎች ቅበላ ዘርፍ አስተባባሪ ግርማ አለባቸው ሰሞነኛው ሁኔታ ግን ተስፋ ሰጪ እንደሆነ ያውሳል።
ተጽዕኖ አለው፣ ይጨነቃሉ፣ ያስባሉ። ግን አሁን እኛ አካባቢ ላይ ምስራቁ ስለተዘረዘ እኛ ጋር ትንሽ ጨምሯን ብለን ነው የምናስበው አሁን በአሁኑ ሰዓት። በተፈጥሮም ግን ይሄ የቱሪስት ፍሰት የሚጨምርበት ወራቶች ናቸው እነዚህ። ከኛ ከጥቅምት እስከ ጥር ባለው ከዚህ ከዝናብ በኋላ ያለው በጣም እይታው ምንም ሁሉ ነገር ያምራል። ከዚህም ቀጥሎ ደግሞ ታህሳስም አሁን ገና አለ፣ ጥርም አለ። እንደዚህ አንዳንድ በዓላቶች ስለነበሩ እኛ ጋር ጨምሯል። አሁን
ኢትዮጵያ ውስጥ ከ200 በላይ አስጎብኝ ድርጅቶችና የጉዞ ወኪሎች እንደሚገኙ የኢትዮጵያ አስጎብኚዎች ማህበር ድረገጽ ይናገራል። የጉብኝት ሂደትን ማህበረሰባዊ መሰረት በመስጠት ረገድ ግን ግንባር ቀደምነቱን ያዘው ተስፋ ማህበረሰብ አቀፍ ቱሪዝም ስለመሆኑ ግርማ ያወሳል።
ሀብታሙን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። ቀጣዩ ዘገባ በአዲስ አበባና በዋሽንግተን መካከል የንግድ ስራን የምታከናውን ወጣት ዲዛይነርን የተመለከተ ዘገባ ነው። ጽዮን ግርማ ዝርዝሩን ትነግረናለች።
ስሜ አባይ ሾዝ ይባላል። የዛፍ መስራች ነኝ።
አባይ በ11 ዓመቷ የአሜሪካን ቤተሰቦቿን ተቀላቅላ ቴክሳስ ውስጥ ብታድግም አማርኛን በሚገባ ትናገራለች። ምክንያቱም አሳዳጊዎቿ ከሀገሯ ጋር ያላትን ቁርኝት እንዳይቋረጥ ከፍተኛ ጥረት ያደርጉ እንደነበርም ትገልጻለች። ለቃለ ምልልስ ሲሆን ግን ሀሳቧን ለመግለጽ እንደምትቸገር ነግራኝ ለሙከራ ብለን ቃለ ምልልሳችንን በአማርኛ የጀመር ነው።
ወሎ አዲስ አበባ ወሎ ኢትዮጵያ
የተወለድሽ ለሚለው የመጀመሪያ ጥያቄ ወሎ አዲስ አበባ አለችኝ። መሳሳቷ ሲገባት ደግሞ መቀጠል አቃታት። አንቺ እንዴ ሳቅሽብኝን፣ ምን ያህል ሰው ሊስቅብኝ እንደሚችል ታያለሽ። ማሾፊያ ነው የምሆነው፣ ይቅርብኝ አለችና በእንግሊዝኛ ቀጠለች።
I was born in the north in Wollo and then I moved to Addis very young.
የተወለድኩት ሰሜን ኢትዮጵያ ወሎ ውስጥ ነው። ከዛ በጣም ትንሽ ሆኜ አዲስ አበባ ገባሁ። ብዙውን የልጅነት ጊዜን አዲስ አበባ ህጻናት ማሳደጊያ ውስጥ ነው ያሳለፍኩት። እስከ 11 ዓመቴ ድረስ ኪዳነ ምሕረት የካቶሊክ ህጻናት ማሳደጊያ ውስጥ አደግኩኝ። ከዛም በጣም ጥሩ በሆኑ አሜሪካዊ ቤተሰቦች በጉዲፈቻ ወደ ዩናይትድ ስቴትስ ቴክሳስ መጣሁ።
ከዛም ቴክሳስ ውስጥ አደገች፣ በኢኮኖሚክስ ትምህርት ተመረቀች። ነገር ግን ህልሟ ኢትዮጵያ ተመልሳ መስራት በመሆኑ በ2007 ዓመተ ምህረት ወደ ኢትዮጵያ ተመልሳ በቆዳ ምርቶች ላይ የሚሰራ ድርጅት አቋቋመች።
It's really a combination of both passion and something that I've always
ፍላጎቴና በቆዳ ምርቶች ላይ ያለውን እድል የመጠቀም ጥምር ሀሳብ ነው ይህን እንዳደርግ የገፋኝ። የሀገሪቱን ሀብት በመጠቀም ለሰዎች የስራ እድል መፍጠር ግብ አድርጌ ነው የተነሳሁት።
ከዛም ዛፍ የተሰኘን አማርኛ ስም ለድርጅቷ በመስጠትና ለዓለም አቀፍ ገበያ የሚሆኑ ጥራት ያላቸው ቦርሳዎችን በማምረት ስራዎቿን በአዲስ አበባና በዋሽንግተን መካከል አድርጋ መስራቷን ቀጠለች። አዲስ አበባ ላይ 18 ሰራተኞች ያሉት የማምረቻ ቦታ ከፍታ ዋሽንግተን ዲሲ ውስጥ ደግሞ ናሽናል ሃርቫርድ በተባለ ቁልፍ ቦታ ላይ መሸጫ ሱቅ ከፍታ መነገድ ጀምራለች። የድረገጽ ንግድንም አካታለች።
All of our leather goods and handwoven scarves,
ሁሉም ሙሉ በሙሉ በቆዳ የተሰሩ ምርቶች ናቸው። ከዚህ በተጨማሪ ደግሞ ከሌሎች አፍሪካዊ ዲዛይነሮች ጋር በመተባበር እንደ ኬንያና ሴኔጋል ካሉት ጋር ማለት ነው ጫማዎችና የናይለን የአንገት ልብሶችን ማዘጋጀት ጀምረናል።
የዛፍ መስራቹ አባይ ሹልስ ህልሟ አሁን ካለችበት የተሻገረ ነው። ከኢትዮጵያ ቆዳ ጥለትና ቀንድ አዋጥተው የሚሰሩትን ምርት የበለጠ በዓለም አቀፍ ገበያ በማሳካት ለሌሎች ብዙ ኢትዮጵያውያን የሥራ ዕድል መፍጠር አቀዳለች። ባሳለፍነው ቅዳሜ መቀመጫውን እዚህ ዋሽንግተን ዲሲ ያደረገውና ከ9 ዓመታት በፊት በወጣቶች ተመስርቶ አሁን ዩ ኢትዮጵያን ፕሮፌሽናልስ የፕ የናንተው የኢትዮጵያ ባለሙያዎች ማለት ነው በሶስት ዘርፎች የውቅና ሽልማት ሰጥቷል። ውድድሩና የእጩ ጥቆማ የተደረገው በድረገጽ ላይ ሲሆን አባይ የዚህ እጩ ነበረች። ሽመልስ መኮንን ከመስራቾቹ አንዱ ነው።
የኢትዮጵያ ኢመርጂንግ ፕሮፌሽናል ኦፍ ዘ ኢየር ምንድነው? በሙያቸው ውስጥ ያመረቃለ ስራ እየሰሩ ያሉ ወደፊት ደግሞ የበለጠ ስራ ይሰራሉ የሚባሉ ሰዎችን የምንሸልምበት ዘርፍ ነው። በዛም ሶስት ሰዎች ታጭተዋል። አንደኛው ረዴት ተክስ ትባላለች። ኢትዮጵያን ዲያስፖራ ፌሎሺፕ የሚባል ኦርጋናይዜሽን የዛፍ ፋውንደር ነች። ሁለተኛዋ አባይ ሹዝ ትባላለች። ዛፍ ባግስ እንካወቃቸው የዛፍ ፋውንደር ነች። ሶስተኛው ደግሞ ማቴዎስ መስፍን ይባላል። አይኤ ካውንስልስ የሚባለው አሜሪካን ሀገር ለወጣቶች ስኮለርሽፕ እድል የሚያመቻች ኦርጋናይዜሽን የዛ መስራች ነው እና ሶስቱ ናቸው በዚህ ዘርፍ እጩዎች።
በመጨረሻም አባይ በዚህ ዘርፍ ተመርጣ ሽልማቷን ተቀብላለች።
በዚህ በዲሲ በሜሪላንድ እና በቨርጂኒያ ባለው ማህበረሰቤ ውስጥ እውቅና ማግኘቴ ለእኔ ትልቅ ክብር ነው። በጣም የሚያበረታታና ደስ የሚል ስሜትም የሚፈጥር ነው።
እናመሰግናለን።
በማዳመጥ ላይ የምትገኙት እንግዲህ ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪዮነስ ይሆን። እንግዲህ በጣም ደስ የሚል ዘገባ ነው የሰራሽው። እንዴት ነበር ቆይታሽ?
አዎ፣ በጣም ብዙ ናቸው። በሶስት ዘርፍ ነው ሽልማቱ የተካሄደው። በዚህ በተለይ እጩ ራሱ የሆኑት ወጣቶች በጣም ብዙ ነገር ያከናወኑ ናቸው። በኢትዮጵያን ማህበረሰብ ውስጥ ኢትዮጵያም እዚህም በትምህርት ዘርፍ ትምህርት ከዚህ ኢትዮጵያ ያሉ ወጣቶችን በመርዳት እና ብዙዎቹን በቀጣይ ፕሮግራማችን አምጥተን እናስተዋውቃቸዋለን። ያነጋገርኳቸዋሉ፣ እጩ ሆነው ደግሞ ያልተገኘዋሉ እና ጥሩ ፕሮግራም ነው። አባይ እንደሰማሻት እንግዲህ በዚህ ላይ ወጣት ናት። ናሽናል ሃርቨር ነው ደግሞ ሱቅ የከፈተችው እና ሱቋንም ሄደን እንደምንጎበኛት ነግሬያታለሁ።
ዋጋው ከቻል ነው ማለት
ዋጋው ወደድ ይላል። ዓለም አቀፍ ገበያ ውስጥ ለመግባት ብዬ ነው ያንን ያደረኩት። ምክንያቱም በጣም ጥሩ ምርጥ ቃን ተጠቅሞ ዓለም አቀፍ ገበያ ውስጥ መግባት እንዲቻል ነው ብላለች። እንግዲህ መልካም እድል ብለናል።
አዎ፣ በጣም ደስ የሚል ነገር ነው። እስቲ ቀጣዩን አስታውቂልን።
ቀጣዩ የወጣቶች ድምጽ ነው። የወጣቶች አስተያየት አንቺ ነሽ ይህን ፕሮግራም የምታዘጋጀው። አሁን በተለያዩ ሀሳቦች ላይ የእናንተን ሀሳቦችና አስተያየት የምናስደምጥበት ሰዓት ላይ እንገኛለን። ኤደን አንቺ
እኔ እንግዲህ የጠየኳቸው በተለያዩ ወቅቶች ሀሳብን በነጻነት ስለ መግለጽ ሲነገር እንሰማለን። እስቲ እንግዲህ እናንተን እንጠይቃችሁና የሀሳብ ነጻነት ሲባል ምን ትረዳላችሁ?
ምህረት በጋሻው እባላለሁ። በእኔ ያስተሳሰብ የሀሳብ ነጻነት አብሮ የሚመጡትንም መዘዞች አብሮ መቀበል ነው እንጂ ዝም ብሎ የመናገር ያህል ቀላል አይደለም። ምክንያቱም ቃል ነው የምናወራው፣ የምናገረው፣ የምናስበው ነገር ነው አይደለ? መሬታዊ ደግሞ የምናደርጋቸው ነገሮች እና አንዳንዴ ደግሞ የኛ አስተሳሰብ ወይ የኛ አነጋገር ሰው ላይ በጣም ትልቅ ኤፌክት ይኖረዋል እና እኛ ሀገር ላይ የሀሳብን በነጻነት መግለጽ የሚባለው ነገር ገባናል አላስብ ማለት ኃላፊነት ስለማንወስድበት ማለት ነው እና ያው ሰው ላይ የሚያመጣውን ጉዳትም ሆነ ጥቅም ያው ሙሉ ለሙሉ ጉዳት ላይሆን ይችላል። እንደዚህ የሰው አቀባበል ይወስነዋል። አብሮ የሚመጣውን ተጓዳኝ ነገር ማሰብ ያለብን ይመስለኛል።
ሳሙኤል ፍቅሬ ይባላለሁ። መጀመሪያ ላይ ሀሳቡን በነጻነት ለመግለጽ ማንኛውም ሰው ሀሳብ ሊኖረው ያስፈልጋል ብዬ አምናለሁ። ሀሳብ ደግሞ ከተለያየ ቦታ ነው የሚመጣው። ለምሳሌ ሰዎች እንዴት ነው ያደጉት፣ ያስተዳደጋቸው ሁኔታ እንዴት ነው፣ ከዛ የሚያደርጉት ነገር፣ የሚማሩት ትምህርት፣ እነዚህ ነገሮች ሁሉ ሀሳባቸውን ይወስናል ብዬ አስባለሁ። ስለዚህ የሀሳብ ነጻነት በፊት ሀሳብ ይቀድማል። ሰውየው ሀሳብ ሊኖረው ያስፈልጋል። ከራሱ የሆነ ሀሳብ ከየትም ያላመጣው ራሱን ማንነቱን እሱነቱን ሊገልጽ የሚችል ሀሳብ ሊኖረው ያስፈልጋል። ከዛ በኋላ ደግሞ ልክ ሰውየው የራሱ የሆነ ሀሳብ እንዳለው ሁሉ ሀሳብ በነጻነት መግለጽ ሲባል መቼስ የሚገልጸው ሰውዬና የሚገለጽላቸው ሰዎች ይኖራሉ አይደል? መገላለጽ እስከሆነ ድረስ ማለት ነው። አንድ ሰሚ ይኖራል፣ ተናጋሪ ይሆናል፣ ሐሳብ ሰጪ ይኖራል፣ ሐሳብ ተቀባይ ይኖራል። ስለዚህ ሐሳብ ተቀባዩ ሰውዬ ወይም አብሮ ዲስከስ የሚያደርገው ሰውዬ ጋር የራሱ የሆነ ሐሳብ እንዳለው ማሰብ ማመን መቻል አለበት። ስለዚህ ሌላኛውም ሰው ሐሳብ እንዳለው ሲያምን የሱን ሐሳብ በተቻለ መጠን ትክክል በሆነ መንገዱ መግለጽ የሚችል ይመስለኛል ማለት ነው። ሰዎች ዲስከስ ያደርጉ፣ ሐሳብ ሲለዋወጡ፣ ሲገላለጹ ያለምንም ፍርሃት ሰውየው ያለውን ሐሳብ በሚችለው አገላለጽ መግለጽ መቻል አለበት ማለት ነው። ያለ ይሉኝታ የበታችነት ስሜት ወይም የበላይነት ስሜት ሳይኖረው ሌላውንም አክብሮ በነጻነት ተመልካቻችን ወይም ታዳሚያችን ጋር ወይም የምንገልጽለት ሰው ጋር ማድረስ መቻል ይመስለኛል።
ጀርካሊን በቀለ እባላለሁ። ሀሳብን በነጻነት መግለጽ ማለት ያለ ማንኛውም ሰው ተጽዕኖ ወይም ግፊት ያመንበትንና እንከተለዋለን የምንለው የራሳችንን አመለካከትና እምነታችንን ማንጸባረቅ ማለት የሌሎችን ሀሳብን መጋፋትን አይጨምርም። የሀሳብ ነጻነት ማለት ግን አንዱን ሰው ጥሎ የራስን ሀሳብ ብቻ ማንጸባረቅ አይደለም። ልዩነትን በማክበርና በመቻቻል ውስጥ ያለ የራስን ሀሳብና ማንነት የመግለጽ ነው ያለ። ለምሳሌ ሀሳብን ከመግለጽ ጋር ተያይዞ አባሁን ጋር በሚነሱት የሀሳብን በነጻነት የሚቆጠሩት ነገሮች ለ እኔ የኔን ብሄር ወይም የኔን ሀሳብ ትልቅነት ለማሳየት የሌላ ሰው ሀሳብ ወይም የሌላ ሰው ማንነት መውደቅ አይጠበቅበትም። የሀሳብን ስጠት የኔን ሀሳብ ለመደገፍ ወይም ደግሞ የኔን ሀሳብ ብቁነት ጥሩነት ለማሳየት የሌሎችን ሀሳብ መጣል አይጠበቅብኝ። ኃላፊነት አለብን ማለት ነው። ሰዎችን በማይጎዳ ወይም የጥላቻ ንግግርን የማያስተላልፍ በመልካምነት የተመሰረተ ሀሳብን መግለጽ መሆን አለበት ያምናለሁ።
ስለሰጣችሁን አስተያየት ሁላችሁንም እናመሰግናለን። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
ማክቤልን ሰማሹ?
ወዶታል ዘፈኑ።
በጣም ወዶታል።
ቶሎ ተሰናበቱ ነው ያለው።
በዚህ ዘፈን ላይ ብዙ ስንብት እንዳታበዙ ቶሎ ለለምለም ቦታውን ብሏል። እኛም እንግዲህ ዝግጅታችን እዚህ ላይ ተጠናቋል።
አዎ፣ ግን ሳናስታውሳቸው አናልፍም። ጋቢና ቪኦኤ @ቪኦኤ ኒውስ ብለው እንዲሁም ደግሞ ቪኦኤ አምሃሪክ ብለው አስተያየታቸውን ያድርሱን፣ ኢሜላቸውን ይላኩልን።
በተለይ ደግሞ አንቺ ለምታሰባስቢው የድምጽ አስተያየት
አዎ ግድ
ያገኝሽ። ፕሮግራሙን በመምራት አብረናቸው የነበረው ጽዮን ግርማና
ኤደን ገረመው ነበርን። ዝግጅታችንን በማቀናበር ደግሞ ሞክቢል ያሜሮ ነው።
ሙዚቃውንም በመምረጥ ለሶስተኛ ጊዜ ነው ሲያስተማን ይሄንን ዘፈን ደህና ደሩ።
ተነስቶ ነን ራዶኒ ሰገለ አሜሪካ